የሽብር ክስ የተመሰረተባቸው የተለያዩ ተጠርጣሪዎች ባቀረቧቸው የዋስትና ጥያቄዎች ላይ ፍርድ ቤቶች ዛሬ ውሳኔ ሰጥተዋል። የሽብር ተከሳሾቹ እነ ክርስቲያን ታደለ ያቀረቡትን የዋስትና ጥያቄ ፍርድ ቤት አልተቀበለውም። በሌላ በኩል ከትላንት በስቲያ ሰኞ የኢህአፓን ሊቀመንበር ጨምሮ ዋስትና የተፈቀደላቸው 9 እስረኞች አልተፈቱም። አርቲስት አማኑኤል ሀብታሙንና የቲያትር አዘጋጅ ዳግማዊ ፈይሳን ጨምሮ በ20 ግለሰቦች ላይ ደግሞ ፖሊስ በድጋሚ ተጨማሪ የምርመራ ጊዜ ጠይቋል። ኬኔዲ አባተ የፍርድ ቤቶችን ውሎ ተከታትሎ ተከታዩን ልኳል።
በአማራ ክልል ካለው በትጥቅ የተደገፈ ግጭት ጋር በተያያዘ በእናቶ ዮሐንስ ቧያለው መዝገብ የሽብር ክስ ከተመሰረተባቸው 52 ተከሳሾች መካከል አቶ ዮሐንስ ቧያለውና አቶ ክርስቲያን ታደለን ጨምሮ በእስር ላይ የሚገኙ 16ቱ ተከሳሾች በዋስትና ጥያቄያቸውና በክስ መቃወሚያቸው ላይ የፍርድ ቤቱን ብይን ለመስማት ዛሬ ረቡዕ ሰኔ 12 ቀን 2016 ዓ.ም ችሎት ቀርበዋል። የተከሳሾቹ ጠበቆችና አቃቤ ሕግ ባለፈው ግንቦት 29 ቀን በነበረው ችሎት ላይ ያደረጉትን ክርክር ያደመጠው የፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ሕገ መንግስታዊ ችሎት ዛሬ ዋስትናውን ውድቅ ማድረጉን ጠበቃና የሕግ አማካሪ ሰለሞን ገዛኸኝ ተናግረዋል።
በእነ ዮሐንስ ቧያለው መዝገብ 16 ተከሳሾች ቀርበው ነበረ። ለዛሬ የተቀጠረው ባለፈው የዋስትና ክርክር እና እንዲሁም የክስ መቃወሚያ አቅርበን ነበረ። በዚህ ላይ ብይን ለመስጠት ነበር። ፍርድ ቤቱም የዋስትናው ክርክር በተመለከተ ሰዎች የሞቱበት በመሆኑ እንዲሁም ደግሞ ወንጀሉ 15 ዓመት በላይ የሚያስቀጣ በመሆኑ ዋስትና ሊፈቀድላቸው ወይም አይገባም የሚል ብይን ሰጥቷል። በክስ በመቃወሚያው ላይ በተመለከተ ግን ብይን ለመስጠት ለሐምሌ 1 ተቀጥሯል።
በተመሳሳይ የሽብር ክስ የቀረበባቸው እነ ዶክተር ወንደሰን አሰፋ ትናንት ማክሰኞ ሰኔ 11 ቀን ፍርድ ቤት ቀርበው የነበረ ሲሆን አቃቤ ሕግ የመሰረተባቸውን የሽብር ክስ አሻሽሎ እንዲያቀርብ በድጋሚ እንደታዘዘ አቶ ሰለሞን ተናግረዋል።
በክሱ ላይ የሞቱት ሰዎችን ቁጥሩን እንዲሁም ደግሞ የወደመ ንብረቶችን ቁጥር ብቻ ነው የተገለጠው። ስለዚህ ምን አይነት ሰዎች እንደሞቱ፣ የት ቦታ እንደሞቱ፣ ምን አይነት ንብረት የት ቦታ የሚለውን ነገር በዝርዝር ያልተገለጸ በመሆኑ ይህም ደግሞ ተከሳሾቹ በአግባቡ ለመከላከል የማያስችላቸው በመሆኑ ክስ ተሻሽሎ እንዲቀርብልን ብለን ነበር ያቀረብነው። የመከላከል ሕይወት የሚያጣብብ በመሆኑ በወንጀለኛ መቅጫ ስነ ስርዓት ቁጥር 129ና ተከታዮች መሰረት ክሱ ተሻሽሎ እንዲቀርብ በማለት ብይን ሰጥቷል። ከአቃቤ ሕግና ከእኛ አስተያየት ፍርድ ቤቱ ጠይቆ ነበር። አቃቤ ሕግ 209 የሚል ጥያቄ ነበር ያቀረበው። በእኛ በኩል ከሳምንት በላይ መሰጠት የሌለበትም ብለን ነበር። ዞሮ ዞሮ ፍርድ ቤቱ የሁለታችንን መልስ በማየት ለ5 ሐምሌ ቀጠሮ ሰጥቷል።
በሌላ በኩል የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ሊቀመንበር ዝናቡ አበራን ጨምሮ 9 ታሳሪዎች በገንዘብ ዋስ እንዲፈቱ የፌዴራሉ ከፍተኛ ፍርድ ቤት አራዳ ምድብ ችሎት ከትናንት በስቲያ ሰኞ ሰኔ 10 ቀን ወስኖ የነበረ ቢሆንም ፖሊስ ግን ሳይለቃቸው ለጠቅላይ ፍርድ ቤት ይግባኝ አቅርቧል። ይግባኙን ዛሬ የተመለከተው ፍርድ ቤቱ ብይን ለመስጠት ለፊታችን አርብ ቀጥሯል።
ዝናቡ መዝገብ በተመለከተ 5ቱ በ30 ሺህ ብር፣ 4ቱ በ20 ሺህ ብር አራዳ ምድብ ችሎት ከፍተኛ ፍርድ ቤት ባቀረበው ይግባኝ መሰረት ፈቅዶ የነበረ ቢሆንም ፖሊስ ለጠቅላይ ፍርድ ቤት ይግባኝ በማቅረቡ እና ዛሬ ፖሊስና በእኛ መካከል ክርክር ለመስማት በቀጠረው መሰረት ክርክር አድርገን ለብይን ለአርብ 3 ሰዓት ተቀጥሯል።
ይህ በእንዲህ እንዳለ ሁከትና ብጥብጥ በማስነሳት ተጠርጥረዋል በተባሉት ታዋቂው አርቲስት አማኑኤል ሀብታሙ፣ የቲያትር አዘጋጅ ዳግማዊ አመለወርቅ ፈይሳና በይበልጥ በማህበራዊ ብዙሃን መገናኛ ላይ የምትታወቀውን ፍላጎት አብርሃምን ጨምሮ በ20 ግለሰቦች ላይ ፖሊስ በድጋሚ ተጨማሪ የምርመራ ጊዜ ጠይቋል። በፖሊስ ጥየቃ ላይ ክርክር ተደርጎ የፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ የጊዜ ቀጠሮ ችሎት ለውሳኔ መቅጠሩን ጠበቃና የሕግ አማካሪ አያሌው ቢታኔ ተናግረዋል።
ባለፉት 13 ቀናት ፖሊስ የሰራቸው ከመረጃና ብሔራዊ ደህንነት የአራት ሰዎችን ወይም የአራት ተጠርጣሪዎችን የኤሌክትሮኒክስ ውጤትና የሰው ማስረጃ ራሱ ስንት ሰው እንደተቀበለ በማን ላይ እንደተቀበለ ራሱ አያሳይም ነበር ማለት ነው። እናም በዚህ ምክንያት ጠበቆች ሰፊ የሆነ ተቃውሞ አቅርበን ነበረ። አንደኛው ተቃውሟችን አሁንም ባለፈው ፍርድ ቤቱ በሰጠው ትዕዛዝ መሰረት ፖሊስ ትዕዛዙን አልፈጸመም። ምክንያቱም የእያንዳንዱን ተጠርጣሪዎች የተናጠል ኃላፊነት ገልጦ ማቅረብ ነበረበት ብለን ነበር። ይህንን አልተወጣም። ሰራው ያላቸውም ስራዎች አይደለም በ13 ቀን በሰዓታት ውስጥ ሊሰራ የሚችል ሆኖ እያለ ዝቅተኛው 26 ቀን ዳግማዊ ፈይሳ ነው። ትልቁ ደግሞ ከ80 ቀን በላይ የታሰሩ ሰዎችን አስሮ ለማቆየት የሚያስችል በቂ ምክንያት የለም። ስለዚህ የዋስትና መብታቸው ተጠብቆ ቤተሰቦች ሆነው ጉዳያቸውን ይከታተሉ። እንደውም ግለሰቦቹ ላይ የቀረበ በቂ አጠራጣሪ ጉዳይ ስለሌለ እንደውም ነጻ ይልቀቅ የሚል አቤቱታ በሰፊው አቅርበን ነበር። መጨረሻ ላይ ፍርድ ቤቱ ብይን ለመስጠት በሚል ለነገ ጠዋት ቀጥሯል ማለት ነው።
ፖሊስ ትናንት ማክሰኞ ተጨማሪ 14 ቀን የምርመራ ጊዜ የጠየቀው በአስቸኳይ ጊዜ አዋጅ ወቅት በቁጥጥር ስር ውለው ለተለያየ የጊዜ መጠን በእስር ላይ የሚገኙት ተጠርጣሪዎቹ ለመጀመሪያ ጊዜ ግንቦት 28 ቀን ፍርድ ቤት ሲቀርቡ ተፈቅዶ የነበረው የ13 ቀን ጊዜ መጠናቀቁን ተከትሎ ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።